ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በ1996 ዓመተ ምህረት ሰኔ ወር ከ15 ዓመታት በፊት በፍኖተ ዴሞክራሲ ሬዲዮ ተላልፎ የነበረውን ሙሉ ፕሮግራም እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
Oh, 기대 싫어 따라 내봐 나는 마차를 우고 내 나는 마차를 우고 내 나는 마차를 우고 내 나는 마차를 우고 내
ጀግኖች የሞቱ ልጅ እየወለዱ
እንዲህ ነው አባቶች ጣላትን ያገዱ ጎበዞች አባቶች ካስቀመጡልን ቅርስ ከዚያ ሁሉ ምርኮ እቃና ቆሳቆስ ይገኝበት ነው ለጣላት ማጎንበስ ነው ወይ ፍርዓታችን ሲነጥቁን መነጠቅ ነው ወይ ለማዳችን ለጦር መሸማቀቅ ነው ወይ ኢትዮጵያዊ ልጅ ወልዶ ማስጨረስ ነው ወይ ያባቶች ልምድ ጥቃትን መታገስ ይፍታህ ንጉሴ ፖለቲካ እንደወግ በሃማ ቱማ በዓለም ታሪክ አለት ትግልና መስዋዕትነት የተገኘ መብት ከቶም የለም ዛሬ በስደት ዓለም እንኳን እየተሰቃዩ ያሉ ኢትዮጵያውያን ያገኙአቸው ጥቃቅን መብቶችም ቢሆኑ በየሀገሩ በተካሄዱ መራራ ትግሎች የተገኙ ናቸው። የነጻ ህክምና መብት ያላቸው የአውሮፓ ሀገሮች አሉ። የሥራ ማቆም አድማ የተከበረው በሰራተኛው ህዝብ የረጅም ጊዜ ትግል ነው። የንግግር፣ የጽሑፍ ነጻነት፣ የጡረታ መብት፣ የፕሬስ ነጻነት፣ የሰላማዊ ሰልፍና የተቃውሞ መብት፣ በነጻ የመምረጥና የመመረጥ መብት፣ የመደራጀት መብት፣ የሃይማኖት ወይም የእምነት መብት ወዘተ ሁሉ በመንግስታት ለህዝብ የተሸሩ ሳይሆኑ ህዝቦች በትግልና በመስዋዕትነት ያገኙአቸው ናቸው። በኢትዮጵያ ዛሬ ተሸራርፎም ቢሆን ያለው መብት ደርግ ወይም ወያኔ የለገሱን ሳይሆን አርሶ አደሩ አምጾ ላባደሩ ተሰውቶ ተራማጁ ሞር የህይወት ዋጋ ከፍሎ በመራራ ትግል የተገኙ ናቸው። መንግስት የሰጠን መብት የለም ሁሉም የትግላችን ውጤቶች ናቸው። ይህ መሰረታዊና ታሪካዊ ሀቅ አልገባ ያላቸው የዘመናችንና የፈረደባት ሀገራችን ፖለቲከኞች ግን ከትግል ውጪ መብት ይገኝ ነጻነትና የሀገር ሉዓላዊነት ይከበር ይመስል በትግል ጥረት ላይ ቀዝቃዛው ሀያ ፈሰሱ ፍሬዲስ አቋምን ይመክራሉ። ሁላችንም እንደምናውቀው መለስ ዜናዊና መስተሎቹ በደም ዋይንተውና የስንቱን ንጹህ ህይወት አጥፍተው ለአራት ኪሎ ቤተ መንግስትና ለስልጣን ያልደረሱ ይመስል በልቶ የጠገበ ጅብ አህያን መብላት ኃጢአት ይላል እንደተባለው የሰላም አባወራ ሆነው ቆራጥና የመረረን ትግል ያወግዛሉ። የባሮድ ሽታ ሰልችቷቸው መቁሰል መድማቱ ዘግንኗቸው ከጎናቸው ጓድ ሲቀጠፍ ማየቱ መሯቸው ውድ ጓድ ሲሰዋ መቅበሩ አሟቸው መስዋዕትነቱ በዝቶባቸው የክላሽኑ የጥይቱ የኤነርጋው የቦምቡ ወዘተ ሸክም እጅ ብሏቸው የክረምቱና የጨለማው ጉዞ ረሃብና ጥሙ ቷንና ቅማሉ ክህደቱና ሰውን በደካማውና ሲደክም ወይም ፈተና ሲያሸንፈው መታዘቡ ሰልችቷቸው ከተገሉ በቃ ሊሉ የሚገባቸው ዝም እያሉ ፖለቲካን በንግድ ፖለቲካን በቱሪስት መልክ በስልጣን መወጣጫ መልክ ሳይገሉ ጎፈሬ ሳይሸፍቱ ጥልጣል በተባለው መልኩ የወሰዱት ዛሬ የሰላማዊ ትግል አባወራ ሆነው ትጥቅ ትግልን ሲያወግዙ እየታዘብን ነው። ሰላም ሲሉ ደግሞ ሰላማዊ ትግል ህዝባዊ እንቢታን አመጽን ያቀፈ መሆኑን ክደው ትግልን አንገት ደፍቶ መንግስት ለተባለው በስነ ስርዓት መገዛት ወይም አንድ አፋዛኝ ፍጡር ከነመስተሎቹ ያወቀ መስሎት እንዳለው እየተገዙ መታገል ይመስላቸዋል። የትግል አልፋው አልገዛም ወይም ታሪክ የሰሩ የቀድሞ ተራማጆችና ተማሪዎች ይዘምሩ እንደነበረው አልገዛም እንቢኝ አልገዛም ብሎ በስርዓት ላይ መነሳት ማመጽ መሆኑን ይዘነጉታል። እውነቱን እናገር ካልን ረስተውት ሳይሆን ሌላውን አማራጭ ፈርተውት ነው። ስርዓቱ ላይ ቆርጠው ከተነሱ ደረትን ለጥይት ህይወትን ለመከራና ለመስዋዕትነት ለሀገር ሲሉ ለህዝብ ሲሉ ወይም ለእምነት ሲሉ መስጠትን ይጠይቃል። በሸራተን ሆቴል ከባለስልጣኖች ጋር በሰላም ውስኪ መጨለጥን ሳይሆን ቤት ንብረትን ትቶ መደበቅን መሰወርን በፖሊስ መፈለግን ወዘተ ሊያስከትል ይችላል። መታሰርን መደብደብን ያመጣል። እንደምናውቃቸው የታሪክ ጉዶች ቤተ መንግስት ተጠርቶ በሉ ከሀገራችሁ ውጡን ሳይሆን እንደነ ጀግኖቹ ጸጋዬ ወይን ደብተራው እንደነ አበራሽ በርታ ወዘተ ተይዞ ደብዛ መጥፋትን እንደነ ዶክተር ታዬ አበራ ይማን አፊታውራሪ መኮንን ዶሪ አባ ማይ ኢየሱስ እንደ ነጻ ጋዜጠኞች ወዘተ ማለትም እንደ ሺዎቹ በቃሊቲ በዝዋይ በሸዋሮቢት ወዘተ እንዳሉት የፖለቲካ አስፈኞች መታሰርና መሰቃየትን ያመጣል። ለማስፈራራት ሳይሆን ሽብር ይመጣብሃል እረፍ ብለው የትግል መንፈስን ሊገልዱ እንደሚጥሩት ለመሆን ሳይሆን ሐቁን ለመናገር ግን ትግል ሊቀመንበር ማው እንዳሉት የራስ ግብዣና ፌሽታ አይደለም። ይህን የትግል ይዘት መረዳት ያቃታቸው ወይም ያልፈለጉ ክፍሎች የተፋፋመ ትግልን በሰበብ አስባቡ መቃወማቸው አልቀረም። ትግል ሲፋፋም መንግሥት ተብየውን ነካካችሁት፣ ቆሰቆሳችሁት፣ አበሳጫችሁት ከማለት ያልፉና ለዚሁ መንግሥት ለሚሉት ጣዖታቸው ፍጹም ሥልጣንን ሰጥተው መቼስ ምን ያድርግ መንግሥት ማፈን መግደል ይገደዳል ይሉናል። መንግሥት ለመበሳጨት መብት ሲለገሰው ከመንግሥት በላይ ለዓላዊ የሆነው ሕዝብ ደግሞ ሲበደል ወተት ይሸፍታል፣ እንኳን ሰው ሲበደል ብሎ የማመጽ መብቱን ይነጥቁታል። ይህ ወገበ ተባራ አቋም መንግሥት የሕዝብ ሎሌ መሆን እንዳለበት የሚዘነጋና የበላይነት ሥልጣንን ለመንግሥት የሚሰጥ ነው። መንግሥት ላይ የማመጽ መብት ሕዝብ የለውም ባይ ይህ አቋም ትግልን አቀዝቃዥ አፋኝ መሆኑ በተግባር የታየ ነው። መንግሥትን አፈናህን አቁም፣ የግፍ አገዛዝን አብቃ ብሎ በመወጠርና በመታገል ፈንታ ጠባያ ታምሮ እየተገዙ አቤት ጌታዬ አቤቱታን ይመርጣል። በአጼው ዘመን የዩኒቨርሲቲ ተማሪዎች ለንጉሡ አቤቱታ ይጽፉና በጥሞና በጠባይ ለውጥን ይጠይቁ ነበር። የሚሰማቸው ግን አላገኙ። ሥርዓቱ ላይምረው አማጸነው አይነት ነበርና ዛሬም ነውና በለወሳት የተቃውሞ ድምፅን አቤቱታን አሰሙኝ ጻፉልኝ ቢልም ሰምቶ አይሻሻልም። ሌላ መጠበቅም ዘበት ነው፣ ሞት ላይቀር መንጠራዋት ነው ትርፉ። ህሊናውን ደደቢት ቀብሮ ጆሮው ላይ ለተኛው ከርሰ አምላኩ ወያኔ አቤት አቤት ቢሉ ቢለማመቱ እየተገዙ ቢለምኑ ደመናን መጨበጥ እንጂ ሌላ ፍሬ አያገኙ። ዛሬ በሀገራችን የሰላማዊ ትግል አባወራ ሆነው የተገኙትንም ብዙዎቹን ስናጤናቸው አሁንም የትግል ይዘትና ትርጉሙ እንደጠፋቸው እንገነዘባለን። ወያኔ ለስልጣን እንደበቃ የህዝብ አመጽን ለማፈን የሰላም አባወራ ነኝ ብሎ ሲፈጠም ይህንኑ በማስተጋባት ከመምህሩ በባተ ታጋዩን ክፍል ወያኔ ላይ ብረት ያነሳውን ክፍል የሚያወግዙ ጉዶች ነበሩ። ዛሬም ቢሆን እነሆነ ግን ሌሎች ብረት ያነሱትን ክፍሎች በፖለቲካ አቋማቸው ሳይሆን ለምን ትግልን መረጡ ብለው የሚያወግዙ እንዳሉ ይታወቃል። የአንዳንድ ሃይማኖት ተከታዮች እምነታችን ብረት ማንሳትን አይፈቅድልንም ይላሉ። በዚህ አይነቱ ምክንያት ጀርባ ያልተሰለፉት ግን ሰላማዊ ትግልን እንደ ፖለቲካዊ ምርጫ እስከወሰዱ ድረስ ይህ ትግል ትርጉሙ ትግልን መሸሻ ለመሆኑን ማወቅ ይገባቸዋል። ባለፉት 13 ዓመታት ስለ ሰላማዊ ትግል የተወራው ራሱ ተመንዝሮ ትግል ቢሆን ኖሮ ወይም ትግል ሆኖ ቢገኝ ኖሮ የወያኔን ስርዓት ባናጋው ነበር። ሰላማዊ ትግል እንደ ሁሉም ትግል የማንንም ፈቃድ ጠያቂ አይደለም። ሰላማዊ ትግል በተባለው እንቆጠብና ይህ ትግል አመጽ ነው። አልገዛም እምቢኝ ማለት በቃኝ አሻፈረኝ ለውጥ ይምጣልን ማለት ነው። የትግሉ ኢላማ ገዢው ክፍል ነው። በመንግስት ላይ ማመጽ መብትና ግዴታ ነው ያሉት የአብዮትና የስር ነቀል ለውጥ አቀንቃኞች ብቻ ሳይሆኑ የምዕራቡን የካፒታሊስት ስርዓት ያደንቁ የነበሩት ናቸው። አብዮትና አብዮታውያንን ለሚፈሩ ሌኒን ማኦ ሲባል ተፈጥ ለሚሉ እነ ሄንሪ ቶሮውና እነ ጋንዲንም መጥቀስ ይቻላል። ከጥቅሱ ምን አለን ከተግባሩ እንጂ ባይነንና ወደ ተጨባጭ ስንዞር ደግሞ ሰላማዊ ትግል በመንግስት ፈቃድና መንግስት ወይም ገዢው መደብ በፈጠረው ወይም በፈቀደው ክልል ተወስኖ የሚካሄድ ሳይሆን ገዢውን ክፍል በኢላማ ወስዶ የተቃውሞ ምክንያት አድርጎና እምቢኝን አስቀድሞ የሚደረግ መራራ ትግል ነው። ከትጥቅ ትግል በመለስ ህዝባዊ አመጽ ብለው በኢዲያ መስረታ ጉባኤ ላይ ሲደተኩሩ የነበሩት ዛሬ በአመቱ ከአመቱ ይቅርብኝ የትግል ጾመኛ ነኝ ብለው መለስን ሲለማመጡ ወይም ሊለማመጡ ሲዘጋጁ ለማየት ብንገደድም ሰላማዊ ትግል በመንግስት ላይ ማመጽን የግድ ይላል። ገዢው ባፈተተኝ ልግዛችሁ፣ ደስ ያለኝን ልጫንባችሁ ሲል ወግድ የማለት መብት፣ ህዝባዊ መሰረታዊ መብቱን ሊያስመልስ ገዢዎችን አልገዛም ይላል ባልተመቸው ሁሉ። ስለዚህ እምቢኝ ብሎ ከገዢዎች ጋር መፋጠቱ ህዝብ መብቱን አውቆ እያስከበረ መሆኑን ያመላክተናል። መላ ወይስ ደላ በሚል ሽፍንፍን መላው ከገዢው ክፍል ጋር ተሞዳምዶና ጠባይና ታምሮ እንደሚሉት ሳይጎረብጡ ተቃዋሚ ነን ማለት ከሆነ ይህ ከሐቀኛው ሰላማዊ ትግል ጋር ግንኙነቱ ከቶም አይታይም። የሆድ አምላኩ የትግል ጠሩ መላና አቋም ነው ማለት እንችላለን። በየካቲት አብዮት ወቅት የተካሄደው ሰላማዊ ትግል ነው። መስዋዕት ተከፍሎበታል። ደርግ ስልጣን ከያዘ በኋላም የተደረጉ ሰልፎችና ታርጋዊ የሰላም ትግሎች የደም ዋጋ ተከፍሎባቸዋል። አገዛዙ በዚህ ትግል ሲሸነፍና ጦርነት ሲያውጅ ደግሞ የትግሉ የተቃውሞ ስልት መቀየሩ ይታወሳል። ወደ ደቡብ አፍሪካ ሶዌቶ፣ ወደ ፍልስጤም ኢንቲፋዳ ጋዛ፣ ወደ እስያ በርማ ወዘተ ፊታችንን ካዞን ደግሞ ሰላማዊው ትግል በቆራጥ መስዋዕትነት መታጀኑን እናያለን። ትግሉ ገና ከመጀመሪያው መስዋዕትን ከፈራ ትግል አይሆንም። የትግሉ መቀጠል መፋፋም ለመግታት የሚጥረው መንግስት በየው መሆኑ ቀርቶ የትግል መሪነን ባዮቹ ሆነው ይሰየማሉ ማለት ነው። የተቃውሞ ሰልፍ እናድርግ አይፈቅዱልን፣ ህዝቡን እናፋምጸው ይፈጁና የራሳችን ፖሊስና ተቆጣጣሪ ሆነን ፈሪው መለስ አስፈራርቶን ከቆራጥ ሰላማዊ ትግል እንርቃለን። በሶዌቶ ነዋሪዎች የቤት የኮረንቲ ክራይ አንከፍልም ብለው ማመጣቸው ይጠቀሳል። ሄንሪ ቶሮ ሰውን ባሪያ አድርጎ ለሚገዛ መንግስት ግብር አልከፍልም በማለቱ በአሜሪካ መታሰሩ ይታወቃል። የጥንቷ አቴና ሴቶች ወንዶችን ጦርነት ካላቆማችሁ አብረናችሁ አንተኛም ብለው በማደም እንዳሸነፏቸውም ታሪክ መዝግቧል። አድማ የሰላማዊ ትግል አካል ነው። ስራ ማቆም፣ አንከፍልም ብሎ ማመስ፣ የገዢዎችን ዓላማ ማደናቀፍ፣ የፖለቲካ እስረኞች ይፈቱ ብሎ መሰለፍ፣ ሰልፉ ሲከለከል እምቢኝ መብቴ ነው ብሎ መሰለፍ፣ የወያኔን ሰነድ ቅዱስ መጽሐፍ አድርጎ መውሰድ ሳይሆን መብትን የሚጥሱ ህጎችን አለማክበር፣ በአመት አንዴ ሳይሆን ሁሌም በተቻለና አስፈላጊ በሆነው ሁሉ መሰለፍ፣ ማደም፣ ማመስ፣ አድማ የመቱትን መደገፍ፣ ሲታገሉ የታሰሩትን መደገፍ፣ ቤተሰባቸውን መርዳት፣ ትግሉን ማፋፋም። ይህን ካልተቀበሉ ደግሞ ከትግሉ መድረክ መራቅ፣ ውዥንብር አለማፋፋት፣ ሊታገል የተነሳውን አለማደናቀፍ ያስፈልጋል። ሀገርን ማዳን ያህል ከባድ ግዳጅ ከፊታችን ተደቅኖ ሳለ ሰላማዊ ትግል በሚል መጋረጃ ተደብቆ ቆራጥ ትግልን መራቅ ማራቅ አይገባንም። ህዝብ በመለስ አገዛዝ ላይ እንዲነሳ፣ የሥራ ማቆም አድማ እንዲስፋፋ፣ ታክሲ ነጆች ሊገላቸው የደረሰውን ግብርና ቅጣት አንከፍልም እንዲሉ፣ ህዝብ ግብር አልከፍልም ብሎ እንዲቃወም፣ ተማሪው፣ አስተማሪው፣ ላባደሩ ሁሉ የሥራ ማቆም አድማ እንዲያደርግ፣ የተለያዩ ተቋም ሰራተኞች ማለትም የመብራት፣ የትራንስፖርት፣ የውሃ፣ የአየር መንገድ፣ የባንክ፣ የፖስታ ወዘተ ሁሉ እንዲያድሙ፣ በሥራ ማቆም መብታቸው እንዲጠቀሙ፣ ያ ሰፊው ህዝብም ማለትም የሀገራችን አርሶ አደርም እንዲነሳ እንዲያምጽ ማደራጀት መቀስቀስና እውን ማድረግም አለብን። ይህ ነው ሰላማዊ ትግል፣ መብታችን፣ ግዳጃችን። ከብረቱም ርቀን ከህዝባዊ አመፁም ርቀን ባርነትን ደግሞ ጠልተን እንዲያው አጓጉል ነው። ሊወጋ የመጣ ጌታዬ ቢሉት አይመለስም። ኢትዮጵያን ሊያጠፉ የመጡት እነመለስ በቆራጥ ትግል እንጂ ጠባይና ታምሮ የይስሙላ ተገዥና ታማኝ ተቃዋሚ በመሆን መቼም አይወገዱም። የህዝቡ የተቃውሞ ትግል ይፋፋም።
የዛሬው መርሃ ግብራችንን ሰፊውን ቦታ ይዘው የቃለ መጠይቁ ይሆናል። የቃለ መጠይቁን ያደረግላቸው ወይዘሮ ገነት ግርማ ወልደ ጊዮርጊስ ይባላሉ። ወይዘሮ ገነት ግርማ በኢትዮጵያ የፖለቲካ ዓለም ውስጥ በመስዋዕትነት፣ በጽናት፣ ባይበገርነት፣ በኢትዮጵያዊነት ከጨረቃ ደምቀው ከሚገኙ የኢትዮጵያ የህዝብ ልጆች አንዱ ከሆነው የኢህአፓ አባል ናቸው። ወይዘሮ ገነት ግርማ ከታች እስከ ላይ ያወርከን ባለው የፓርቲ መዋቅር ውስጥ ከልጅነት እስከ ዕውቀት በጽናት እየሰሩ የታገሉ ካሉ የዘመኑ ሸዋረ ገርገሌዎች አንዱ ናቸው። ወይዘሮ ገነት ግርማ ለሰላምና ለእርቅ ጉባኤ ኢዳሃቅን ወክለው ከሄዱና በወያኔ ወህኒ ከተወረወሩ ታጋዮች አንዷ ነበሩ። በዓለም አቀፍ ጫናና በኢትዮጵያዊ ትግል ከወያኔ መንጋጋ ተፈልቅቀው ወጥተው አሁንም እንደ ጥንቱ በጽናት በኢህአፓ ውስጥ በከፍተኛ እርከን እየታገሉ ያሉ ታጋይ ናቸው። ወይዘሮ ገነት ግርማ በተቃዋሚነት ይታገላሉ። አባታቸውም የወያኔ ፕሬዝዳንት መቶ አለቃ ግርማ መሆናቸውንም ሳንጠቅስ አናልፍም። ዛሬ ስለ ሀገራችን ተጨባጭ ሁኔታ ሰፋ ያለ ውይይት አካሂደናል። ተከታተሉት።
ወይዘሮ ገነት ግርማ ይህንን ቃለ ምልልስ ለመስጠት ከጊዜው ሰውቶ በመገኘቶ በአድማጮች ስም ከፍ ያለ ምስጋናችንን እናቀርባለን። የመጀመሪያ ጥያቄ በአሁኑ ወቅት ያለውን የሚዲያ ሁኔታ የሚመለከት ይሆናል። በአገር ቤትም ውስጥ እንዲሁም በውጭ ሀገር ያለውን ቀደም ብሎ ለማስታወስ ያህል በደርግ ዘመን ደርግ በሚቆጣጠራቸው በሬዲዮም በቴሌቪዥንም በጋዜጣውም ጸረ ኢሃፓ ዘመቻዎቹን በጣም አስፋፍቶ ኢሃፓ የሲያይ ቅጥረኛ ነው፣ የአረቦች ቅጥረኛ ነው፣ የሻቢያ ቅጥረኛ ነው የመሳሰሉትን እንደፈለገው ያሰራጭ ነበረ። አሁን ደግሞ በሀገር ቤት ውስጥ ወያኔ እንደገና ደግሞ በውጭ ያሉ ተቃዋሚ መስለው የሚያወናብዱ አካሎች ይህንን ዘመቻ እያፋፋሙት ይገኛሉ እና ይህ ለምን የሆነ ይመስሉታል እና በርሶ በኩል ያሉትን አስተያየት ቢሰጡ።
እንግዲህ ኢህአፓ ዘንድሮ 32ኛ ዓመቱን ያከብራል። ከዚያም በላይ ደግሞ ኢህአፓ የኢትዮጵያ የመጀመሪያ የፖለቲካ ድርጅት ነው እና በእነዚህ ባለፉት አመታቶች ውስጥ ብዙ ተመክሮን ማካበት ችሏል። በሀገር ውስጥም ሆነ በውጪ ተደማጭነት ማግኘት ችሏል። ለብዙ ዘመናትም በአቋም በመጽናት የተነሳለትን አላማ ከመሬት ለራሹ ጥያቄ ሌላ የህዝባዊ መንግስት፣ የመሬት ለራሹ ጥያቄ፣ የዲሞክራሲያዊ መብቶች እነዚህን ሁሉ ሲያስተጋባ የቆየ ድርጅት ነው። በእነዚህም ባሳለፋቸው አመታት ውስጥ የመደራጀት ተመክሮ፣ ሐሳቦችን የማሰራጨት የመዋየት ተመክሮ ለትውልድ ሲያስተምር አብሮ ሲጓዝ የነበረ ድርጅት ስለነበረ በአሁኑ ጊዜ ሰፊ የህብረተሰብ ክፍል ለኢህአፓ አክብሮት አለው። በኢህአፓ ላይ እምነቱን ይጥላል። የኢህአፓን ጥያቄዎች አንግቦ ለመነሳት ዝግጁ ነው እና የአሁኑ መንግስት ልክ እንደ ደርግ መንግስት ይሄንን የኢህአፓን እስከዛሬ ድረስ በትግል ያመጣቸውን ልምዶቹንና የትግል ተመክሮውን በመፍራት ነው ያሁን ዘመቻ ሁሉ የሚካሄደውና በድሮም ጊዜ ቢሆን በደርግም ጊዜ ኢህአፓ ላይ ኢህአፓንሳቸውን ጥያቄዎች ቀጥታ ከመመለስ ይልቅ ኢህአፓን አንዴ የኤሻቢያ አንዴ ሶማሊያ አንዴ አናርኪስት በሚል ዘመቻ ያካሂዱ ነበር። ያሁኖቹም ይሄንን ነው የሚያካሂዱት። ከዚህ ጋር ተያይዞ ደግሞ የሚያሳዝነው ምንድነው በአገር ውስጥ ባሉ በሚዲያ ውስጥ ማለትም በአዲስ ዘመን እና በተለያየ ራሳቸው አውታሮች ውስጥ የሚያረጉትን ዘመቻ በውጭም በኩል ያንኑ በማስተጋባት ከያደግ በኩል ጥቅም የሚያገኙ ሰዎች ኢህአፓ ላይ ዘመቻ ይከፍታሉ። ከዚህ ጋር ያይዤ የማነሳው ምንድነው ይሄ ድርጅት በብዙ አይነት ተመክሮች ነው አውጣው ድርጅት ስላለፈ ብዙ ወጣቶችንም ሰዎችን ሊያነጽ በመቻሉ በተለያዩ ድርጅቶች ሆነ በተለያዩ የትግል መስኮች ውስጥ የኢህአፓን አርማ ተይዘው የሚነሱ ብዙ ኃይሎች አሉና እነሱን በመፍራት ማለትም የኢህአፓ ተጽዕኖ እዚህ ጋር አለ እዛ አለ በማለት እንደ ለማጥላላትና እዛ ላይ ያንን ለመምታት ጥረት በመድረግ ላይ ያለ ይመስለኛል።
እዚህ ላይ ወይዘሮ ገነት አክዬ ለመጠየቅ የምፈልገው ይህንን ሚዲያን በሚመለከት በአሁኑ ጊዜ በሚቀጥለው አመት በ1997 ዓመተ ምህረት የኢትዮጵያ ውስጥ ጠቅላላ ምርጫ ይደረጋል። ይህ የስም ማጥፋት ዘመቻው በተለይም የድርጅትን ስም ማለትም የኢህአፓን ስም የማጥፋቱ ዘመቻ በወያኔም በኩል አገር ውስጥ ተቀጣጥሎ የሚገኘውና እንደገና በውጭ ያለው ከምርጫው ጋር የሆነ ግንኙነት ይኖረዋል ብለው ያስባሉ?
አለው። ወደ ኋላ መለስ ብለን ካየን ኢትዮጵያ ውስጥ ለውጥ ለማምጣት በሚደረገው ትግል ውስጥ የሚሳተፉ ኃይሎች በመሆንና በተለያየ ወቅት የግንባር ሂደትን በመያዝ አብሮ ትብብር ባደረጉበት ጊዜ ኢህአፓ ሁልጊዜ ተሳታፊ፣ ሁልጊዜ ጥያቄውን አንስቶ ብርቱ ትግል የሚያካሄድና የሚቀጥል ድርጅት ነው። ድርጅቶች ተነስተው እንደገና ወድቀው እንደገና ደግሞ ሌላ መልክ ይዞ ሲመጡ ኢህአፓ ከበፊት ጀምሮ ቀጥሎ የመጣ ድርጅት በመሆኑ በአጠቃላይ በሚሳተፍባቸው ግንባሮች ውስጥ ሁሉ ውጤት ሊያስመጣ እንደሚችል፣ ሊያደራጅ እንደሚችል፣ ሊያታገል እንደሚችል ግንዛቤ አለ እና ያንን እንዳያደርግ ለማድረግ ነው እንግዲህ ይሄ ሁሉ የሚካሄደውና በአሁኑ ጊዜ የተቋቋመው ግንባር ከ13 በላይ 15 ድርጅቶችን ያቀፈ በመሆኑ እነዚህን ሁሉ ደግሞ ይዞ ለወደፊት በመቀጠል ከቻለና አብረው ትግሉ ከገፋ ያሰጋናል የሚሉ ኃይሎች ማለትም ደንበኛ ምርጫ እውነተኛ ምርጫ በኢትዮጵያ ውስጥ እንዲካሄድ የማይፈልጉ ኃይሎች ኢህአፓን በጊዜ መቅጨት በጊዜ መምታት ይፈልጋሉ። እዛ ላይም ይረባረባሉ እና ከዚህ ከምርጫውና አሁን ካለው ሂደት ጋራ ይያያዛል። እንደውም በግልጽ ኢህአዴግ ወያኔን በሚመለከት ያለ ከባድ ችግር ኢህአፓ ላይ ፍራቻ አለ። የኢህአፓን ታሪክ የኢህአፓን ሂደት በደንብ አድርገው ነው የሚያውቁት። በዚህ የተነሳ በሀገር ውስጥ ሌሎች እነሱ መሰል ድርጅቶች እንዲቋቋሙና እንዲደራጁ በጣም ባይቀናቀኑ ችግር ይፈጥሩ ግን በጣም ባይቀናቀኑ ይሃታን በመለከት ግን በምንም አይነት ህጋዊነት ኖሮት ህዝብን እንዲያደራጅ በሀገር ውስጥ በሞላ እየተንቀሳቀሰ እንዳያስተምር ማደናቀፍ ይፈልጋሉ። እንግዲህ በምርጫ ደንበኛ ምርጫ ከተባለ ሁሉም ማንኛውም በዛ ሀገር ውስጥ ያለ ድርጅት ከተደራጀ ድረስ የመሳተፍ መብት ይኖራል። የሚሆንና የማይሆን ሰበብ በማስፋት ኢህአፓን በምንም አይነት ወደዛ መድረክ እንዳይመጣ ለማድረግ እስከ መጨረሻው ድረስ የሚሟሟቱ አይነት ናቸው። እና ይሄንን አይነት ለዚህ እንግዲህ ከዚህ ጋር ያያዘ ማቅረብ ፈልገው ምንድነው ይሄንን ለመቋቋም ምን ማድረግ ያስፈልጋል ከተባለ ኢህአዴግን በህዝባዊ ትግል መወጠር ያስፈልጋል። አሁን በቅርቡ በጣም ጥሩ ሰላማዊ ሰልፍ ተካሂዶ ነበር፣ ግንባሩ ያዘጋጀው ሰልፍ ነበር በአዲስ አበባ። እንደዚህ አይነት ትብብር የትግል ትብብሮች የማህበረሰብ ድርጅቶችን ፓርቲዎችን የተለያዩ የህብረተሰብ አካሎች በየቦታው በየከተሞች አብረው በመሰለፍ ኢህአዴግን መወጠር አለባቸው። ኢህአዴግ ካልተወጠረ በስተቀር ደንበኛ ምርጫ ፍትሃዊ ምርጫ በኢትዮጵያ ውስጥ እንዲካሄድ አይፈልግም። ምክንያቱም በተፈጥሮ ከአነሳሱ አንድ ብሔር ዘደት የተቆመ የመጣ ድርጅት ከመሆኑ በላይ አገሪቱን ከያዘ ጊዜ ጀምሮ የወታደራዊ ስርዓቱን ሴኩሪቲውን ፖሊሱን ሁሉም በአንድ ብሔር በአንድ ዘር ለማካሄድ የሚሞክር ድርጅት ነውና በየቦታው ትናንሽ መንግስታትና ትናንሽ ድርጅቶች አብረው እሱ የሚኖርበትን ሁኔታ በሚሄድበት ፌደራል ሲስተም እንዲሄዱ ነው እንጂ ከዛ በላይ አገር አቀፍ አላማ ያለውና ብሔር አቀፍ የሆነ ድርጅት ያውም እንደ ኢህአፓ ጠንካራ የሆነ ታሪክ ያለው ተደማጭነት ያለው ድርጅት መድረክ እንዲያገኝ ኢህአዴግ በፍጹም አይፈልግም።
እሺ፣ ከዚሁ ከሚዲያ ውስጥ ሳልወጣ ከመገናኛ ብዙሃን የተሳሳተ ኢንፎርሜሽን ማቅረብ ውስጥ ሳልወጣ በተለይ በተቃዋሚዎች በተለይ በኢህአፓ በኩል ቀደም ለመጥቀስ እንደመከሩት ምን መደረግ አለበት? ህዝብስ ይሄንን የሚሰማው ህዝብ ዘንድ የወያኔና የሚሰጠው ኢንፎርሜሽን በእንደዚህ አይነት የሚያወናብዱ ክፍሎች የሚሰጠው ኢንፎርሜሽን ምን ያህል ተቀባይነት አለው ብለው ያስባሉ?
መጀመሪያ ስነሳ የኢህአፓን 32ኛ እድሜ መጥቀሴ አለ ምክንያት አልነበረም። በኔ በበኩሌ የኢትዮጵያ ህዝብ ሀገር ውስጥ ሆነ በውጭም ተሳትፎ ሀገራቸው መመለስ በማይችሉት ወገኖችም ዘንድ ቢሆን ለ30 አመታት በውጣውረድና በሂደት ውስጥ ኢትዮጵያ በገጠማት የወታደራዊ ገዛ ከዛም በኋላ በነበረው ውጭት በጦርነቶች ከዛ ደግሞ በፍጹም ኢትዮጵያን እንድትጠፋ ወይም ደግሞ እንድትገነጣጠል እንዳለች እንዳትፈልጉ ያለችው ስልጣን ሲይዙ በዛ ሁሉ ሂደት ውስጥ ኢህአፓ ጠንክሮ አቋሙን ይዞ እንደቀጠለ የሚታወቅ ነገር ነው። እና በበኩሌ ህዝቦች የትኛውንም ራዲዮ አዳመጡ የትኛውንም ጽሁፍ አነበቡ የትኛውንም ጋዜጣ ተከተሉ ታሪካቸውን የሚያስታውስ ይመስለኛል፣ ያለፈውን እጅ ያስታውሳሉ። እኛ በበኩላችን በየጊዜው ሳንታከት አቋማችንን ማስረዳት መቻል አለብን። ሳንታከት ደግሞ የሚነሱ ጥያቄዎች በወያኔም በኩል ለማደናቀፍ የሚመጡትን ደንቃራዎች ለመወጣት አብረን ከሌሎች በህብረት ውስጥ ካሉ ኃይሎች ጋር መቀጠል አለብን ማለት ነው። እና በበኩሌ ትግል ይጠይቃል እንጂ በእንደዚህ አይነት መልክ የትም የሚደርስ አይመስለኝም። በበኩላችን እኛ ባመንበት ጸንተን እስከቀጠልንና ማስረዳታችንን ያፈዳን በህብረቱን እያጠናከርን እስከቀጠልን ድረስ መቋቋም እንችል ይመስለኛል።
አድማጮቻችን፣ ውይይት የምናደርገው ከወይዘሮ ገነት ግርማ ጋር ነው። ወይዘሮ ገነት በዋሽንግተን ለሚገኘው የወያኔ ሬዲዮ የወያኔው ፕሬዝዳንት መቶ አለቃ ግርማ ወልደ ጊዮርጊስ ቃለ ምልልስ ሰጥተው ነበር። ከዛ ውስጥም የሚከተለውን ብለዋል። እስቲ ያዳምጡትና አስተያየቶን ቢሰጡን።
ተቃዋሚ ፓርቲ አንዳንድ ነገሮች የሚነሱ አሉ። የፖለቲካ ፓርቲ ሲባል የህልም ፓርቲ ሊኖር አይችልም። ፓርቲ ማለት ህዝብን መሰረት ያደረገ ህዝብ ንቅናቄ ላይ ያተኮረ ነገሮችን፣ ፕሮጀክቶችን፣ አቅጣጫዎችን አገናዝቦ መከራከር የሚያስችል አሳቦች የሚሰረሰሩበት ሁኔታ ሲኖር ነው። አሁን ተቃዋሚዎች ሲባል እንሰማለን። እነማን ናቸው እነዚያ ተቃዋሚዎች? ምንድን ነው የሚቃወሙት ብለን ብንል የሚቃወሙት ሰውን ሊሆን ይችላል። የሚፈልጉት ደግሞ ለራሳቸው ባለስልጣን ለመሆን ይሆናል እንጂ ህዝብ የሚደግፈው ፕሮግራም አለንና ለህዝብ የሚጠቅም ፕሮግራማችን ይሄ ነውና ይህንን ሀሳባችንን በተግባር ልናውል ስለምንፈልግ እንከራከራለን ብለው ህዝቡን አደራጅተው ወደ መድረክ የቀረቡ አቋሞች ጥቂቶች ናቸው። እነዛ ጥቂቶች ደግሞ ተመዝግበው በሚመጣው ምርጫ ላይ ለመሳተፍ ተዘጋጅተዋል። መንግስትም ሮግ ለመቃወም የመንግስት ፕሮግራም አሁን ያለው የሚበቃ አይደለም፣ የተሻለ መሆን ይችላል ወይንም መለወጥ አለን የሚሉ ድፍረቱም ያላቸው ፖለቲሽንስም ያላቸው ተመዝግበው ለመወዳደር ዝግጁ ናቸው። ሌሎችም ካሉ የተከለከለ የለም። ምን እንደዘመ ብሎ በኢትዮጵያን ስም በማጥፋት ብቻ ወይም ተፈልጌ የቆየሁት አገር ለመመለስ ስለማልችል ብሎ ምክንያት እያደረጉ ያለውን ድሎት ለማመቻቸት ስለ አገር የሚያጠፉ ሰዎች አሉ። እነሱ የአገር ጠላቶች እንጂ የፖለቲካ ፓርቲዎች አይደሉም። እና የፖለቲካ ስርዓት ወዳለው ፖለቲካ ለሶፊዮት ነው ኑሮውን የሚመራበት አገሩን የሚያስተዳድርበት አቶም የሚተዳደርበት ነው። ስለዚህ ፖለቲካንም ክብር ልንሰጠው ይገባናል። በኢትዮጵያ መንግስት ዘንድ የፖለቲካ ፓርቲ ሲባል ክብር የሚሰጠውና አሳቡም ተግባራዊ የሚሆን ነው። እና ይህንን የወንድሜ መልክ ሊሆን ይችላል። ቀጥሎ በሃይማኖት በኩል ለመጣው በኢትዮጵያ ውስጥ እስካሁን ድረስ በተለይ በእስልምናና በክርስትና መካከል ራቻም ቅራኔም ተጎሪት መታየትም ኖሮ አያውቅም።
በሰላም ራዲዮ ላይ እንግዲህ የተነሳውን አንዳንድ ነጥብ ለመተቸት ፈልጋለሁ። ለምሳሌ ለመከራከር የሚያስተሳሰቦችን የሚሻሻሉበት ሁኔታ ሲኖር ለሚለው ይሄ ሁኔታ እንዳይኖር ያደረገ ማን ነው? በእርግጥ የተለያየ የመናገር የመጻፍ ሐሳብን የመግለጽ መብት ኖሮ የተለያየ ሐሳቦች በእርግጥስ መሸራሸር ቢችሉ ያፓን የመሰለ ድርጅት ያፓን የመሰለ ይሄን ያላመት የታገለ ድርጅት በአገር ውስጥ እንደማንኛውም ድርጅት መሳተፍ ተቻለ ነበር። ይሄ አንድ ነገር ነው። ከዛ ቀጥሎ ደግሞ ህዝብን አደራጅቶ የሚያንቀሳቀሱ ጥያቄዎችን ማንሳት ለሚለው ህዝቡን የሚያደራጅ ጥያቄዎችን እያነሳ አሁንም ያፓን ይንቀሳቀሳል፣ በፊትም ይንቀሳቀሳል ያደራጃልም እንጂ ባይሆን ኖሮ በህጋዊነት በአገር ውስጥ ኖሮ አልኖረ ኢህአፓ ያደራጀ እየታገለ ከዛሬ ባይቆይ ኖሮ በወያኔ መንግስት ሆነ በውጭ ያሉ ወያኔ መንግስት ጋራ በንግድም በምንም ተያይዘውኛል ወርጅብን ያርጉት ድርጅቶ ይሄን ያልባላ ተኮሩብን ነበር። የሚያተኮሩብን ይሄንን ህዝብን ማደራጀት የሚለውን ነገር እስከዛሬ ድረስ በደንብ ሙጭጭ ለን ይዘን ስለምናምንበትም ስለምንገፋበትም ከዛም ደግሞ እንደማንመለስ ለሚያቆ ነው። ከዛ ጋራም በማያያዝ ድፍረቱን ካለ ኮንስቲቱንሲውን ካለ የሰላም ሂደት እነዚህ በሚመለከት በሰላም ጥረት ላይ ኢህአፓ እስካሁን ድረስ የተቻለውን አድርጓል። ከሌሎች ድርጅቶች ጋር በመተባበር በቅንጅትም አገር ቤት ድረስ ሄደን ተሳትፈናል። እና ኮንስቲቱንሲ ለሚለው ጥያቄው ግን ማለትም ምን ያህል ኢህአፓ ምን ያህል ደጋፊ አለው የለውም የሚለው ጉዳይ ኢህአፓ ኢትዮጵያ ውስጥ መድረክ አግኝቶ በማደራጀት በሚችልበት መንቀሳቀስ በሚችልበት ጊዜ የሚፈታ ጥያቄ ሆኖ ሳለ ገና ለገና የኢህአፓን የወደፊት ውጤት ፖቴንሻል ከአቅማቸው በላይ አጋነው ወይም ደግሞ በመፍራት እዛ ደረጃ ላይ እንኳን እንዳይደርስ ጥረት በመደረግ ላይ ነው ያለው። ስለዚህ ግድ የለም ተደጋፊ ኖረን አልኖረን እስቲ መድረኩ ይኖርና እስቲ ሁኔታ ይፈጠርና ህብረተሰቡ ምን አይነት አመለካከት ኖሮት ኢህአፓ ላይ ወይም ደግሞ ሌሎች ተቃዋሚ ድርጅቶች መድረክ የተከለከሉ መሳተፍ የማይችሉት ላይ ምን አይነት አመለካከት እንዳለው ማየት ብቻልን ነበርና በአንድ በኩል መደራጀት ያስፈልጋል ኖር ያስፈልጋል ሲባል፣ ሌላ በኩል ደግሞ ድርጅቶች እስከተከለከሉ ድረስና ድርጅቶች በመሰላቸው መልክ መደራጀት መስራት ካልቻሉ ድረስ ችግር ይኖራል ማለት ነውና እንሰራውን ፓርላማውን ብንወስድ 540 ምናምን አባል ባለበት ውስጥ 500 ምናምን የኢህአዴግ ደጋፊዎችና ኢህአዴግ መሰል ተመራጮች ናቸው። ይሄ ያገሪቱን ገጽታ አይገልጽም። ይሄን ገጽታ ምንድነው? አምባገነን ስርዓት ስላለ በፌደራላዊ ቅኝት ቢወጠርም በየአካባቢው ያሉት የብሔር ድርጅቶች ማለት ነው ፌደራል ስቴት ላይ ያሉት ከመንግስት ጋር የተቆራኙና የመንግስትን ድጋፍ ያገኙት ብቻ ስለሆነ መሳተፍ እንደልባቸው የሚችሉት ነው እንጂ በነጻ ቢሆን ኖሮ እነዚህ ሁሉ ድርጅቶች ለተለመልክ በኢትዮጵያ ይታይ ነበር ብየ ነው ገምተው ያሉት። በሲዳሞ በሌሎች የኦሮሞ አካባቢዎች አሁን ደግሞ በጋምቤላ ማይተነዋል በስልጣን ላይ ያሉት ወይም ደግሞ ድጋፍ የህዝብ ድጋፍ ኖሯቸው ሐሳብ የሚሰጡ ኃይሎች ለመንታት የሚደረገው ጥረት ወደ ዘር ጦርነት አምርቶ ኢትዮጵያ በጄኖሳይድ ማለትም አንድ ህዝብ ሌላውን ህዝብ ሊጨርስ የሚነሳሳበት አይነት እንትን ላይ ችግር ላይ በአለም አቀፍ ደረጃ የተከሰተችበት ሁኔታ አለ እና ይሄ ሁሉ ምንድነው አንድን ብሔር ወክለው ትንሽ ቡድን ይዘው ስለመጡ ሁሉም በትናንሹ በየቦታው ተቀምጡ ያንን እነሱ ባልታራቸው ባደረጃታቸውና ፖሊሱን ሴኩሪቲው ምን ይዘው ለመወጠር ነው አላማቸው። በዚህ የተነሳ ነው የተለያዩ የብሔር ድርጅቶችን በየቦታው የተቋቋሙትን በደቡብ በልዩ አካባቢ እየመጡ እያባረሩ የራሳቸውን ሰዎች በመተካት የራሳቸውን አንሳያ በየቦታው ያስቀምጡት እና ማለት እንፈልገው ምንድነው መድረኩ አለ ግን አይሳተፉም መተዋደራቸው ወስተረፈ የሚለው ይሄ እንግዲህ ምናልባትም ለሚለግሷቸው ለውጭ ሀገር ሀያላን የሚሰጥ የሽፋን ታይቶናል እንጂ ኢትዮጵያ እዚህ ያቀዋል። ምክንያቱም በየጊዜው በየአካባቢው ሰው የሚሞተው ሰው የሚታሰረው ሰው የሚሳደደው እርስ በርስ በዚህ በዘር ንትርክ የኤትኒክ ፖለቲካ ከመጣ ጀምሮ ያለው የመጋጨት የተነ በተነሳ ህብረተሰቡ ያለበትን ምናው ህዝቡ ስለሚኖረው እዛ ህዝቡ ያቀዋል። ይሄን ለማለት ፈልጋለሁ። ከዛ መጨረሻ ስለስደት ስደት ላይ የሚኖሩ ይሄ በጣም ነው የሚነካኝ ምክንያቱም እኔም ለብዙ ዘመናት በስደት የኖርኩ ነኝ። በስደት ላይ የሚኖሩ ሰዎች ወይም ሀገራቸውን የሚጠሉ ሀገራቸውን ስለሚያጠፉ እና ያገር ጠላቶች ናቸው የሚባል አባባል አለና ይሄ እንግዲህ በአዲስ ዘመንም እዚህ ውጭም ባሉ በያወያኔ በሚደግፉ ራዲዮችም የሚስተጋባ ነው በአሁኑ ጊዜ እና የስደትን ጥያቄ ከወሰድ ነው በታሪክም የሌሎች ሀገሮችን ብንወስድ ለብዙ ዘመናት ተሳደው ይኖሩ ምሁራን ተሳደው ይኖሩ የፖለቲካ መሪዎች ተሳደው ይኖሩ ፖለቲካ ድርጅቶችን የፈጠሩ ግለሰቦች ታሪክ ነው የዚህ ዓለም ታሪክ። እኔ ከምኖርበት ከፈረንሳይ ብንነሳ እንደነ ቪክቶር ሂጎ ኤሚል ዞላ የሚባሉ ደራሲያንና ለሀገራቸው መብት የተዋደቁ ሰዎች በተወሰነ ጊዜ ወደ ስደት ወጥተው የተመለሱ ናቸው። አገራቸው ከጀርመን መወረራ ሆነ ከሌላም ከራሳቸው አምባገነኖች ሪፐብሊኩ ባልጠነከረበት ጊዜ ከራሳቸው አምባገነኖች ሸሽተው የሄዱ ሰዎች ዛሬ ተከብረው በአገራቸው ታሪክ ውስጥ ተጽፈው ነው የሚኖሩት እና ለኔ ስደተኛ ማለት ለሐሳቡ በአገር ውስጥ ያሉት ህዝቦች በደህንነታቸው እንዳይናቁ በዘርም በሃይማኖትም ሆነ በሆነው መልክ በደል እንዳይደርስባቸው እንዳይሸማቀቁ በሚል የሚደራጁና የሚታገሉ ኃይሎች የሐሳብ ልዩነት እንዲኖር እነዚህ ነገሮች አሻገው ሁኔታው እንዲሻሻል ለማቅረብ በሚወክሩበት ጊዜ ስለማይችሉ ነው በሞት ስላለ መታሰር ስላለ መሳደድ የመጣውና እነዚህን አንገበው የተሰውቱን ያስተውሰኛል እነሱን ለማከራለብን። ከዛ ደግሞ ምናልባትም ዛሬ በይፋ ወጥቶ ይሃፓ ተደራጅታችሁ ማደራጅታችሁን በየፊናው በየቦታው ያሉ በኢሃፓ ግርፍ ወይም በኢሃፓ ታሪክ ያለፉ ወይም የኢሃፓን ትግል የሚከተሉ ሰዎች ያላቸውን ጥናትንም ተማመናለሁ እነሱንም ሁኔታ አደንቀለውና አንድ ቀን ይሄ እውነትም መብት ያለበት ሁኔታ ሲመጣ ያኔ ነው ማነው ፖለቲካ ድርጅት ማነው ፖለቲካ የሚያቀው በምን አይነት መልክስ ነው ትግል የሚካሄደው የሚለውን ሁላችንም ማየት ምን ይችላል እና ይሄ ሁኔታ ማግኘት ሁላችን ማገራችን ሆነን አንዱ ካንዱ በተማረ ነበር ግን አምባገነን ስራት ኢትዮጵያ ተነገሰ በሚያሳዝን ሁኔታ ደግሞ ካንዱ ተደረ አምባገነን ወደ ዘር ኤትኒክ ፖለቲክስ እንደሚባል ወደ ዘር አምባገነን ሲሄድ የኢትዮጵያ ሁኔታ በሚያሳዝን ደረጃ ላይ ይገኛል ዛሬ። ይሄን ሆኖ ግን በኢሃፓ ምንኮራ በታሪካችን ምንኮራ ኢሃፓ የተለያዩ የብሔረሰብ ሰዎች ያደረጀ የተለያየ ህብረተሰብ ክፍልን ያደረጀና ከየትኛው ማጣጫ ሰዎች ይሄ የዛ ነው በሃይማኖት ሆነ በዘር ሆነ በምሳሌ ላይ አብረው የገነቡት አብረው ያካሄዱት ትግል ነው ዛሬ ብንመለከት። ይሄን በተቋቋመ መንግስት እንኳን ብዙ ድሮ ኢሃፓ የነበሩ ሰዎች ታስረው የነበሩ ኢሃፓ ታሪክ ያለፉ ሰዎች ነው የሚጠቀመው ሌላ ከየትም ያመጣው ሰው የለም።
ወይዘሮ ገነት በአውሮፓ ውስጥ በተለያዩ ቦታዎች ዓለም አቀፍ ስብሰባዎች ይካፈላሉ። ይህንንም በሚካፈሉበት ወቅት ድርጅቶን ኢሃፓን ወክለው ነው የሚካፈሉት። በመጀመሪያ እንዲያስረዱኝ የምፈልገው በሚጋበዙበት ቦታ በይሃፋነቱ እንዲጋበዙ ያበቃዎት ምክንያት ምንድነው? በሁለተኛ ደረጃ ደግሞ ባለፉት 12 ወራት ውስጥ በስንት ስብሰባዎችና በምን አይነት ስብሰባዎች እንደተካፈሉ ለአድማጮቻችን ቢገልጹልን።
እሺ፣ በሁሉም ስብሰባዎች ላይ እንደ ይሃፋ ላልሳተፍ ይችላል። ለምሳሌ የአውሮፓ ስደተኞች ሁኔታ፣ የዘረኝነት ችግር፣ የአፍሪካውያን ችግር፣ የሴቶች ችግር በሚል ከውጭ ሀገር የመጣውና የአፍሪካውን ትውልድ በሚመለከተኛው በሚመለከተኝ የሚደረጉ ስብሰባዎች ላይ እንደሚባለው እንደ አማካሪ ይጋብዙኛል በዛ በመስኩ ሲሆን። ከዛ ባሻገር ግን በፖለቲካ እንደ ፖለቲካ አባልነቴና እንደ ፖለቲካ ሰው የሚያቆጥሮች አካባቢ ግን እንደ ያፋነቴ ነው የሚጋበዘው። ይሄውም ለምሳሌ የዓለም ሶሻል መድረክ በሚል በፖርቶ አሌግሮ ተምፕሬት የተደራጀ የተቃዋሚ የዓለም ተቃዋሚ ኃይሎች ስብስብ ማለት ይችላል። በአሁኑ ጊዜ ድሮ እንዳለው አይነት ሳይሆን ለየት ያለ ስብስብ አለ። ይሄውም መጀመሪያ ሲጀምር በሲያትል ላይ የትላልቃል የሃያላን 8 መንግስታት በሚሰበሰቡ ጊዜ እነሱን በመቃረን የተጀመረ ሲሆን አሁን ራስን የቻለ ህይወት ኖሮት በየቦታው ይዞራልና እሱን አስመልክቶ ጣሊያን ሀገርን ተሳትፎ ያለው ፈረንሳይ ሀገርን ተሳትፎ ያለውና እነዚህ ስብሰባዎች ሂደትም ነው በፈረንሳይ ፓርላማ ውስጥ እንደነሳተፈ ያደረገው። ምክንያቱም በእነዚህ በአለም ህብረተሰብ የማህበረሰባዊ መድረኮች ላይ ፖለቲካ ፓርቲዎች ወይ መንግስታት ብቻ ሳይሆን የህዝብ ድርጅቶችም የህዝቡን ሐሳብ ይዘው እንዲቀርቡና ጥያቄዎቻቸውን እንዲያስተሙ ጥረት ይደረግበት ቦታ ሲሆን፣ በአፍሪካ በኩል ድክመት አለ። ለምሳሌ ከላቲን አሜሪካ፣ ከእስያ፣ ከአውሮፓ በርከት ያሉ ድርጅቶች የመደራጀት መብት ስላለ የመጻፍ መብት ስላለ ሰዎች በሐሳባቸው ስለማይታሰሩ ስለማይሰደዱ የደረጀ የሚታገል ህብረተሰብ አካል አላቸው እነዚህ ሀገሮች። በመሆኑም ከኢንዲያ፣ ከብራዚል፣ ከአርጀንቲና፣ ከሳውዝ አፍሪካ ደግሞ አሁን ከሴኔጋል ሲመጡ አፍሪካ ውስጥ ከሳውዝ አፍሪካና ከሴኔጋል ወይ ከተወሰነ አካባቢ በስተቀር ብዙ መሳተፍ የለምና ይሄንን ድክመት በአፍሪካ ቀንድ ውስጥ እንዴት አድርገን ነው ማስተካከል የምንችለው በሚል ከአፍሪካ ቀንድ የመጣን የጎርባት የኢትዮጵያ ጎረቤት ሀገሮች ተቃዋሚ ኃይሎችና አምባሳደሮች በመጋበዝ እዛ ፊት ለፊት የምንፋጭበትና ሐሳቦችን የምንሰነዝርበትን መድረክ ለመፍጠር ነውና ይሄ ደግሞ የሚቀጥል ሂደት ነው። ምክንያቱም ይሄ የዓለም ሶሻል መድረክ በብራዚል በላቲን አሜሪካ ተካሂዷል፣ በኢንዲያ ተካሂዷል፣ የሚቀጥለው በአፍሪካ እንዲሆንም ምኞታለ እና ለማንኛውም በእነዚህ ሁሉ ቦታዎች እንዴት እንደያፋ ተጋባሽ ለሚለው የዛሬ 30 ዓመት የነበረው የትግል መድረክ በአለም ላይ የምርት ጥያቄ የሁሉም አይነት የሴቶች የብሔረሰብ የዘረኝነት ለመቃወም የኩልነት የውሃ እጦት የመሬት እጦት የኩባያ ነው የኩባንያዎች ማየ እነዚህ ሁሉ በሚመለከት የሚታገሉ የነበሩ ኃይሎች ልክ እንደ ይሃፋ እነሱ በየፊናቸው በየቦታው አሉ። ግን እነሱ ከኛ ለየት ባለ ሂደት አገራቸው ስለሄደ ብዙዎቹ በስልጣን አካባቢ አረንጓዴ ፓርቲ፣ ሶሻሊስት ፓርቲ፣ ህብረታዊ ፓርቲ በማለት በየቦታው መድረክ ላይ አሉ። እነዚህ ሰዎች በሌላ በኩል የሚደረገውን የመብት ትግል ለመፍታችን ባገራችንን ያነሰለጥ እንዲመጣ ኋላ ቀርነት እንዲጠፋ እድገት እንዲኖር ማለትም የፖለቲካው እድገት የኢኮኖሚው እድገትና የሀገር እድገት ከፖለቲካ ነጻነትና ከሐሳቦች መሸራሸርና የሚሰራና ምርት ላይ ሊውል የሚችል ሐሳብን ማፍለቅ ምሁራን ማፍለቅ እንዲችሉ ያ ሁኔታ መፈጠር እንዳለበት የሚገነዘቡ ኃይሎች በተለይ በአውሮፓ ፓርላማ አካባቢና በአውሮፓ ዛሬ መድረክ አላቸውና ለምሳሌ ምናልባት ከዚህ ሀገር ሄደው እንደም ባላውቅም በብራዚል ስራ የተደረገ ጊዜ በአውሮፓ የነበሩ የመንግስት ወኪሎችና ሚኒስትሮች ሄደው ተሳትፈዋል እነዚህ መድረኮች ላይ። ምክንያቱም የተቃዋሚ ኃይሎች ቲንክ ታንክ የተቃዋሚ ኃይሎች ሐሳብ የሚፈልቅበት ቦታ ብለው ነው የሚያስቡትና በአፍሪካ በኩል ያን እንዴት እናሻሽል የሚለውን ውይይት ጀምረናል ማለት ነው። ከዛ ባሻገር ቀደም እንዳልኩት እንግዲህ በሴቶች ጥያቄ በዘረኝነት ጥያቄና በቀለማቸው ከሶስተኛ ዓለም መምጣታቸው በደል የሚደርስባቸው ህብረተሰብ ክፍሎችን በሚመለከት ስብሰባዎችን ሳተፋለውና ብዙም ዘመን ስለቆየውና ያንንም አካባቢ ስለማቀው ከራሴን ተመክሮ በመነሳት ሳተፋለው። እኔም በዛው ሂደት አመለካከቴን ማሻሻል አስተሳሰቤን ማዳበር መቻ መዘካቂን ቻለው ማለት ነው።
እሺ፣ አድማጮቻችን ይሄንን በወይዘሮ ገነት የተሳተፉባቸውን ኢንተርናሽናል ማለት ዓለም አቀፍ ስብሰባዎችን በሚመለከት ራሱን የቻለ ዝግጅትና ቃለ ምልልስ ለማድረግ ቃል እንገባለን። ሰፊ አርዕስት ስለሆነ በመጨረሻ ግን ወይዘሮ ገነት አንድ ጥያቄ አቀርብልዎታለሁ። ይህም በወያኔ ዘረኛ አገዛዝ በሀገራችን በጣም ከተጎዱት የህብረተሰብ ክፍሎች መካከል ሴቶች ዋልኞቹ ሆነዋል እና በጎዳና ተዳዳሪነት አለድሚያቸው በመንገድ ላይ በመውደቅ ከስራም ከምንም ከሁሉም ከሌሉበት ውስጥ በጣም በሚያሳዝን ሁኔታ ያለው የሴቶች ጉዳይ ነው። በተለይ በጣም በጣም ለድሜ ያልበቁ ሴቶችን ይመለከታል። ይህንን በሚመለከት አሁን ባለው HIV AIDS በተስፋፋበት ዘመን ባለው ለነዚህ ኢትዮጵያ ውስጥ ላሉ ሴቶች ይህ አስተዳደር እስካልተለወጠ ድረስ ምንም አይነት ተስፋ ይኖራል ብለን ባናስብም ለነዛ የሚያስተላልፉትን መልእክትና በመጨረሻ ደግሞ እርሶ ማቅረብ ይገባኛል የሚሉትን አስተያየት አብረው ያቀርቡልኝ።
ሴቶችን በሚመለከት ትንሽም ሆነ ትልቅ ድርጅቶች አሉ በየቦታ ኢትዮጵያ ውስጥም አሉ ሌላም ቦታ አለ። አንዳንድ ጊዜ መንግስታት በዛ በኩል ትልቅ ጥያቄ ይመጣል ብለው ስለማይገምቱ ወይንም እንደ ደካማ ነገር ስለሚያዩት የመደራጀት ትግል ትንሽ ይሰጣልና በበኩሌ ከእንደዚህ አይነት ድርጅቶች የፈለቁ ጽሁፎችን ከበዛ ካይመጡ ሴቶችን በማናገርና በማዳመጥ ብዙ ለመማር ችያለሁ። ግን በውጭም ሆነ በውስጥም ሴቶችን ጉዳይ በሚመለከት ህብረተሰባችን ውስጥ ብዙ ምንድነው መወጣት ያለብን መሰናክሎች አሉ። አንደኛ የሚያሳፍር የማይሳፍር ምለውን ነገር መተው አለብን። መጥፎ ነገር ይካሄድ ከሆነ ያ ነገር ተወጥቶ ይጠማል አለበት። አሁን ለምሳሌ በልጅነታቸው ገና ህፃናት ስለሚዳሩ ማጠናቸው ላይ በጣም ጥቃት ስለሚኖር የፊስቱላ ችግር ኢትዮጵያ ውስጥ አለ ብሎ ክሊኒክ ተቋቁሟል በሚል ብዙ ቦታ ጥያቄው ተነስተው እዚህ ማገር ተልጅ ላይ ታወ ነበርና አንዳንድ ጊዜ ሴቶችን ታዳምጣቸው በዚህ ዙሪያ ወሬ ሲነሳ ጥያቄው ለምን ተነስተ ለምን ሴቶቹ እንደዛ ታዩ ለምን እንደው እሱ ይሄ ነገር የተወራው ነው እንጂ መሸፈን ገበና ብሎ አሳፋሪ ነው ማዳፈን ነው እንጂ ያ ነገር እንዴት ሊጠፋ ይችላል ብሎ ምርር ብሎ የሚሄዳ ላይ እና ይሄ ያሳዝነኛል። ከያቱም የዛሬ 30 አመት ሴቶች ምናን በሚል በመንደራጅበት ጊዜ እንዲያውም የሴቶች መብት ብለን ስንነሳ በጣም በግፊት ነበር መሄድ የምንፈልገው። ያሁን ዘመን እንደዛ ላይ ሆን ይችላል ግን አሁን እንደተጠቀስከው የኤድስ ጥያቄ በህፃነት የመውለድ የማርገዝና የመውለድ ጥያቄ የመጠለፍ የመደብደብ የመመታት ሴቷ ልጅን በምትዳርበት ጊዜ ልጃገረድ አይደለችም በሚል ከላል በሰው አዋርደው መልሰው ሲልኩ በወንዱ በኩል ግን ወንዱ ድንግል ነበር ወይ ብሎ የሚጠይቀው ይለ ይሄ ሁሉ ምን ዋይበት አስተጠረን አውጥተን የምንነጋገርበት ሴቶች ላይ ያለ የመገረዝ የመሰፋት እነዚህ ነገሮች መዋየትና ያለ ችግር ሆነ በሀገራችን እኛ አንፈልግም ልክ ስረት ስረኛ አንፈልግም ስደተኛ አንፈልግም እንደምንለው በሴቶች ላይ እንዲያለ በደል አንፈልግም ብለን ደረታችንን ነስተን አፋችንን መልሰን መናገር አለብን እንጂ የሚያሳፍር ነገር አይነሳ ይሄ ነገር ለመጣ ኢትዮጵያ የሚያወር ነገር አታንሱ አታውሩ ከተባለ ለሚጎዱትና ለሚደርስባቸው ነገር ርህራሄ የለም ማለት ነው። ደግሞ ለወደፊት ስለልጆቻችን የሚፈልገው ሀገር ምንድነው ብለ ራሳችን አንጠይቅም ማለት ነው። ከዚህ ጋር ያይሽ ለነሳ ለመደምደሚያ የሚፈልገው ነገር የተለያዩ የፖለቲካ ድርጅቶች የተለያዩ ኃይሎች ያሉበት ሀገር የተያያዘ ያለበት ሀገር ቢሆንም የፖለቲካ ፍረኞችን በሚመለከት የህብረተሰቡ ክፍሎች የሚታገሉት ክፍሎች አንድ ላይ መተው የመታገልና አብሮ የንቅናቄ ማካሄድ ደረጃ መድረስ አለባቸው። እዛ ደረጃ ላይ ስንደርስ ነው ከእያንዳንዳችን ከየድርጅታችን አልፈን አንድ ላይ እንደሄድን የምናሳውቀውና ይሄ እንትን ይመስለኛል። እዛ ላይ ትኩረት ተደርጎ ፍረኞችን በሚመለከት የጠፉቶችን በሚመለከት አንድ ወጥ የሆኑ የትግል ሂደቶች በሰላማዊ መልክ ሀገር ውስጥም በውጭም በየቦታው መደረግ ያለበት እዛ ላይ ነው። ያንን አንድ ላይ ስናደርግ ነው ሁሉ ህብረተሰብ አብሮ ሰራ መደብ ይባላል። ከዛ በተረፈ ከፖለቲካ መሪዎች ደግሞ የሚጠበቀው ብስለት ይጠበቃል፣ አርቆ አስተዋይነት ይጠበቃል። በአደባባይ እርስ በርስ አለመተናኮስ፣ በአደባባይ አጠቃላይ የህዝቡን ትግል በመርሳት ጥቃቅን ነገር ላይ አለማተኮር ይጠበቃል። ምክንያቱም እኛ ብላንድ አላማ እየታገልን አላይ ተራመድን አደባባይ በውጪ እርስ በርሱ መናኮርና መጣላት የወጣበት ሰዓት የሚበድለንን ወገን ነው የምንረዳው። ማለትም ምን ይታገለው ወገን ነው የምናጠናክረው፣ የራሳችን ትግል ነው የምናጠናክረው። አመሰግናለሁ።
ወይዘሮ ገነት ለሰጡን ሰፊ ቃለ ምልልስ በጣም እናመሰግናለን።
አሄ
ዝግጅታችን በዚህ ተጠናቀቀ። ይህንን ዝግጅታችንን ነገጠዋል ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ሰላም ሹ ማለን ደናምሹ አገሬ ምራላ ባንደ ነሰመው